ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሚያዝያ 29 2016 ዓ.ም መሰናዶ ጀመረ። በኢትዮጵያ የቅድመ ክስ እስር ሁኔታ እንደሚያሳስበው ኢሰመኮ ገለጸ።
ታሳሪዎችንም እነማን ናቸው የሚለውን በትክክል ለማጣራት በተወሰኑ ጉዳዮች አንዳንድ ሰዎች በአግባቡ ክስ ሳይቀርብባቸው ወይም በኋላም ጥሞ ሳይፈረድባቸው በእስር የሚቆዩበት ሁኔታ ሊፈጠር ይችላል።
አሁን ባሉት ለምሳሌ በተከሳሾች ላይ 8 ወር ከቆዩ በኋላ ምንድነው የተደረገው? ክስ ነው የመጣው። ምንም እንኳን የመደበኛ የወንጀለኛ መቅጫ ስነ ስርዓት ህግ ተፈጻሚ ባይሆንም እነዚህ ሰዎች መክሰስ ከተፈለገ በቅድመ ክስ ላይ ተገቢውን ዳኝነት አግኝተው ወደ ክስ መግባት ይቻል ነበር።
በተከታታይ የሰማችኋቸው አቶ የህግ ባለሙያዎቹ አቶ አማሃ መኮንንና አቶ ሰለሞን ገዛሃይ ናቸው። በዚህ ዙሪያ በምሽቱ አብይ ርዕሰ ጉዳያችን ላይ ዘገባ ይኖረናል። ሌሎች ጥንቅሮችም አሉን። በግጭት መሃል በሚጓዙ የሰሜን ወሎ ዞን መንገደኞች መጎዳታቸውን ነዋሪዎች ገልጸዋል። ይህንና ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችን ይዘን ነው የመጣ ነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ተልፊ የሚተላለፈውን የምሽቱ መሰናዶ በመምራት ኤደን ገረመው አብራችሁ እቆሉ ያለው ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ከመላው የአሜሪካ ድምጽ ከጀርባ ሆነው ከሚሰሩ የስቱዲዮ ባለሙያዎች ጋር እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ምሽቱን እያስተናገድናችሁ እንቆያለን። ከአለም ዙሪያ ለተጠናቀረው ዜና ደግሞ አሉላ ከበደ እዚህ ስቱዲዮ ውስጥ አብሮኝ ይገኛል። አሁንም እናልፈው ወደ ዜናዎቹ።
እናስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የእስራኤል ወታደሮች በጋዛ በኩል የሚገኘውን የራፋ መተላለፊያ ተቆጣጠሩ፣ ራፋንም በአየር ደበደቡ። የሩሲያ የኒውክሌር መሳሪያ ወደ ውሃ የመላክ ሐሳብ የሚያግደውን የመንግስታቱን ድርጅት ውሳኔ ውድቅ አደረገች የሚሉት ይገኙበታል። ወደ ዝርዝሩን ዘልቃለን። የእስራኤል ወታደሮች በጋዛ በኩል የሚገኘውን የራፋ መተላለፊያ ተቆጣጥረዋል፣ ራፋንም በአየር ደብድበዋል። እስራኤል ጦር ሰራዊት በዛሬው ዕለት እንዳስታወቀው በጋዛ ሰርጥና በግብጽ መካከል የሚገኘውንና በጋዛ በኩል ያለውን የራፋ መተላለፊያ መቆጣጠሩን ይፋ አድርጓል። ጦሩ ይህን ያደረገው በአስር ሺዎች የሚቆጠሩ ፍልስጤማውያን አካባቢውን ለቀው እንዲወጡ ካዘዘና ተደጋጋሚ የአየር ድብደባ ካካሄደ አንድ ቀን በኋላ ነው። የአሁኑ የእስራኤል ወታደራዊ ዘመቻ የተከፈተው እስራኤል ባለስልጣናት ሐማስን ድል ለመንሳት ለያዙት ዓላማ በራፋ ለሚያካሂዱት ወታደራዊ ዘመቻ ያስፈልገናል ሲሉ ለሳምንታት ሲናገሩ ከሰነበቱ በኋላ ነው። ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና ሌሎች በአንጻሩ በሰላማዊ ሰዎች በተጨናነቀው በዚህ አካባቢ ጥቃት መክፈቱ ሰብአዊ እልቂት ሊያስከትል ይችላል ሲሉ አስጠንቅቀዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል በበኩላቸው ዛሬ ማክሰኞ ለጋዜጠኞች በሰጡት አስተያየት ዳግም የበዛ ጉዳት ያስከትላል የሚል ስጋት አድሮብኛል፣ ምንም ይበሉ ምን በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ብለውታል። ጋዛ ውስጥ ከአንዳችም ከአደጋ የነጻ ስፍራ ያለመኖሩንም አያይዘው አመልክተዋል። ረሃብ ሰሜናዊ ጋዛ ላይ እያንዣበበ ባለበት በአሁኑ ወቅት በራፋ ላይ ጥቃት መክፈት ብርቱ ስህተት ነው ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው ፖለቲካዊ ጉዳትና ሰብአዊ ቀውስ የሚያስከትል ነው ብለውታል። ሰላም ለማምጣት ለሳምንታት ሲካሄድ የቆየው ከፍተኛ ዲፕሎማሲያዊ ጥረት የተኩስ አቁምና የታጋቾችን መለቀቅ በማስገኘት ፋንታ አውዳሚ ጥቃት ራፋ ላይ መክፈት እጅግ አሳዛኝ ነው የሚሆነው ሲሉም በመንግስታቱ ድርጅት ዋና መስሪያ ቤት ለጋዜጠኞች በሰጡት አስተያየት ተናግረዋል። የእርዳታ ቁሳቁስ ወደ ጋዛ የሚገባባቸው ሁለቱ ዋና ዋና መተላለፊያዎች ራፋና ከረም ሻሎም በአስቸኳይ መከፈት አለባቸው ሲሉም አሳስበዋል። የዮርዳኖሱ የውጭ ጉዳይ ሚኒስትር በበኩላቸው ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ባሰፈሩት አስተያየት እስራኤል ለድርድር እድል ከመስጠት ይልቅ የራፋ መተላለፊያን መቆጣጠርና የሰብአዊ እርዳታ መተላለፊያዎችን ዘጋች ሲሉ ወቅሰዋል። አያይዘውም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አፋጣኝ እርምጃ እንዲወስድ ሲሉ ጥሪ አሰምተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጠያቂ መሆን አለባቸው ሲሉም አክለዋል። ይህ በእንዲህ እንዳለ የእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት ሐማስ እስኪደመሰስ አሊያም የመጀመሪያው ታጋች ወደ ቀዬው እስኪመለስ ድረስ በራፋ የሚደረገው ዘመቻ ይቀጥላል ማለታቸው ተዘግቧል። ሩሲያ የኒውክሌር መሳሪያ ወደ ውሃ የመላክን ሐሳብ የሚያግደውን የመንግስታቱ ድርጅት ውሳኔ ውድቅ አደረገች። ሩሲያ የተባበሩት መንግስታት ድርጅት በአገሮች በውሃ ላይ የሚያደርጉትን የኒውክሌር ጦር መሳሪያ ሽቅድምድም ለመከልከል በትላንትናው ዕለት ያሳለፈውን ውሳኔ በመቃወም ድምጽም በድምጽ የመሻር መብቷን ለመጠቀም የወሰደችውን እርምጃ ተከላክላለች። ሁሉም አይነት የጦር መሳሪያዎች ሁልጊዜም ነው መታገድ ያለባቸው ስትልም በልዋጩ ያቀረበችውን ሐሳብ እንዲደግፉ ዩናይትድ ስቴትስን፣ ጃፓንንና ምዕራባውያን አጋሮቻቸውን የሞገተ ጥሪ አሰምታለች። ውድቅ የተደረገውን ውሳኔ የደገፉትን ዩናይትድ ስቴትስንና ጃፓንን በግብዝነት የተቹት በተባበሩት መንግስታት የሩሲያ አምባሳደር ቫሲሊ ኒቬንዚያ ለእነርሱ ብቻ ሲሆን የሚሰራ አቀራረብ ነው ሲሉም ነቅፈዋል። በተለይም የተቀነባበረ ወታደራዊ የውጊያ መሳሪያዎችን ማሰማራትን ጨምሮ በህዋ ላይ የሚፈጸም ወታደራዊ አሰሳይ ማድረግ እቅድ ይዘዋል ሲሉ የዩናይትድ ስቴትስና ምዕራባውያን አገራትን ወንጅለዋል። እውነታው ሩሲያ በአሁኑ ወቅት በርካታ መደበኛ ጸረ ሳተላይት የጦር መሳሪያዎች ምህዋር ላይ ያላት መሆኑ ነው ሲሉ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የተናገሩት የዩናይትድ ስቴትሱ ምክትል አምባሳደር ሮበርት ውድ በበኩሏቸው ከነኚህም ውስጥ አንዱ በ2019 የሞከረችው ነው ብለዋል። አክለውም ሩሲያ ሳተላይቶችን የጦር መሳሪያ ኢላማ ለማድረግ ዝታለች፣ አዲስ ሳተላይት ተሸካሚ የኒውክሌር መሳሪያም እየሰራች መሆኗን የሚያሳይ አስተማማኝ መረጃ አለ ብለዋል። የቃላት ልውውጡ የተሰማው ታዲያ ሩሲያ እንግሊዝን ወታደራዊ ተቋማት ኢላማ እንደምታደርግና ታክቲካዊ የውጊያ የኒውክሌር ጦር መሳሪያዎችን በሚመስል የሚገለገል ወይም በማስመሰል የሚገለገል የጦር ልምምድ ለማድረግ ማቀዷን በተናገረችበት ዕለት ነው ሞስኮ የተባለውን ዛቻ ያሰማችው። ምዕራባውያን ከፍተኛ ባለስልጣናት በዩክሬን ጦርነት ጠለቅ ያለ ሚና መኖር መቻላቸውን አስመልክቶ ለሰጡት አስተያየት ምላሽ ነበር። የመንግስታቱ ድርጅት የሩሲያን ታክቲካዊ የኒውክሌር ጦር መሳሪያዎችን አስመስሎ መጠቀም የሚጨምረውን የጦር ልምምድ እቅድ መሰማት ተከትሎ የተለያዩ ወገኖች ሰሞኑን በኒውክሌር ጦር መሳሪያዎች ዙሪያ የሚደረጉ ንግግሮች ስለከሰተውና እያየለ ስለመጣው ስጋት አስጠንቅቀዋል። ክቡራትና ክቡራን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የኬንያው ፕሬዚዳንት በጎርፍ ሳቢያ ለተፈናቀሉ ቤተሰቦች የገንዘብና ምግብ ድጋፍ ለማድረግ ወይም እንደሚያደርጉ አስታወቁ። በኬንያ የጣለው ከፍተኛ መጠን ያለው ዝናብ ያስከተለው ጎርፍ ከ200 በላይ ሰዎችን መግደሉን ተከትሎ የኬንያው ፕሬዚዳንት ዊሊያም ሩቶ በዚህ ሳምንት ትምህርት ቤቶችን ለመክፈት ተይዞ የነበረውን እቅድ ላልተወሰነ ጊዜ አስተላልፈዋል። በጎርፍ አደጋ ለተጎዱና ለተፈናቀሉ ቤተሰቦችም አስቸኳይ የገንዘብ ድጋፍ ለማድረግ ቃል ገብተዋል። የአሶሲየትድ ፕሬስን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የኬንያ የሀገር ውስጥ ጉዳይ ሚኒስትር ባወጣው የጽሁፍ መግለጫ በጎርፍ ምክንያት 164 ሰዎች የደረሱበት እንደማይታወቅ የገለጸ ሲሆን ከ42526 በላይ አባወራዎች መፈናቀላቸውንና ከ210000 በላይ ሰዎች ለጉዳት መጋለጣቸውን አስታውቋል። ሚኒስቴር መስሪያ ቤቱ አክሎ በጎርፍ አደጋ የተፈናቀሉ ወገኖችን ለማስተናገድ በተለያዩ የሀገሪቱ አካባቢዎች ጊዜያዊ መጠለያ ጣቢያዎች ማቋቋማቸውንም አመልክቷል። መርሲላይን አኛንጋ ባሏን በሞት ያጣች እናት ስትሆን በጎርፉ ምክንያት ከተፈናቀሉት ሰዎች አንዷ ናት።
በዚህ ሐይቅ ምክንያት እየሞትን ነው። ሐይቁ እዚህ እየገደለን ነው። ዙሪያውን ስመለከት መናገር ያቅተኛል።
የኬንያ ፕሬዝዳንት ዊሊያም ሩቶ በመዲናዋ ናይሮቢ ህዝብ በብዛት በሚኖርባቸው አካባቢዎች የደረሰውን ጉዳት ተዘዋውረው በተመለከቱበት ወቅት ባደረጉት ንግግር ለእያንዳንዱ ቤተሰብ 10,000 ሽልንግ ወይም 75 የአሜሪካን ዶላር ለመስጠትና የወደሙ ትምህርት ቤቶችን እንደገና ለመገንባት ቃል ገብተዋል። ትምህርት ከመጀመሩ በፊት መንግስት በጎርፍ የተጎዱ ትምህርት ቤቶችን መልሶ ለመገንባት 1 ቢሊዮን የኬንያ ሺሊንግ ወይም 7.5 ሚሊዮን ዶላር መድቧል ሲሉም በስፍራው ለተሰበሰበው ህዝብ ተናግረዋል። በኬንያ ካቢኔት የመረጃና ኮሙኒኬሽን ቴክኖሎጂ ጸሐፊ ኢልዩድ አዋሎም በጎርፉ ጉዳት ለደረሰባቸው የተለያዩ ድጋፎች እየተደረጉ መሆናቸውን ይገልጻሉ።
በጎርፍ ተከበው መውጣት ያልቻሉ ሰዎችን መንግስት በሄሊኮፕተር ያነሳቸው ነው። ተፈናቃዮች የሚበሉት ምግብ እንዲያገኙ ያጭር ጊዜ የእህል እርዳታ እየሰጠን ነው። በረጅም ጊዜ እቅድ ግን ወንዙ በሞላ ጊዜ ወደ መኖሪያ ቤቶቹ ከመፍሰስ ይልቅ ወደ ሐይቁ እንዲገባ ለማድረግ እንሰራለን።
በናይሮቢ ኪሱሙ የተሰኘው አካባቢ የሚኖሩ ተፈናቃዮች የምግብ እርዳታ መቀበል ጀመሩ ሲሆን በዚህ ሳምንት ትምህርት ቤቶችን ለመክፈት ተይዞ የነበረው እቅድ ላልተወሰነ ጊዜ መተላለፉን ትምህርት ሚኒስቴር አስታውቋል። በተጨማሪም መንግስት በሞሉና ሊሞሉ በተቃረቡ 178 ግድቦችና የውሃ ማጠራቀሚያዎች አቅራቢያ የሚኖሩ ሰዎች አካባቢያቸውን ለቀው እንዲወጡ አዟል። ኬንያን ጨምሮ በታንዛኒያ፣ ቡሩንዲ፣ ኢትዮጵያና ሌሎች የምስራቅ አፍሪካ አካባቢዎች እየጣለ ባለው ከፍተኛ ዝናብ ምክንያት ከ150,000 በላይ ሰዎች ለከፍተኛ ጉዳት ተጋልጠዋል። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመጨረሻም ከፈረንሳይ ጋር አዲስ የትብብር ግንኙነት ለመጀመር ፈቃደኛ ነኝ አሉ ፕሬዝዳንት ሺ። ሺ በአውሮፓ የሚያደርጉትን የሁለት ቀናት ጉብኝት ለመጀመር ፈረንሳይ ገብተዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ትላንት ሰኞ በኤሊዜ ቤተ መንግስት ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በተነጋገሩበት ወቅት ነው ከፈረንሳይ ጋር አዲስ የትብብር ግንኙነት ለመጀመር መፍቀዳቸውን የገለጡት። አሁን በሚታየው የክፍለ ዘመኑ ምስቅልቅል ውስጥ ቻይናና ፈረንሳይ ገለልተኝነታቸውን ማረጋገጥ፣ አዲስ ቀዝቃዛ ጦርነት እንዳይቀሰቀስ ወይም በጎራዎች መካከል ሊፈጠር የሚችል ግጭት በጋራ መከላከል፣ የጋራ መግባባትን ጠብቆ መሻት እናም ልዩነት በበዛበት ዓለም በጋራ አብሮ መኖርን በጋራ ማራመድ መቻል አለባቸው ሲሉ ሺ ለፈረንሳይ ባለስልጣናት ተናግረዋል። ሺ ፓሪስ ላይ ለመጀመሪያ ጊዜ ከማክሮን ጋር እንዲሁም በመቀጠል ሰፋ ባሉ የአውሮፓ ህብረት ስጋቶች ለመነጋገር ከህብረቱ ኮሚሽን ፕሬዝዳንት አርሱላ ቫንደርሊን ጋር ተገናኝተዋል። የዩናይትድ ስቴትሱ ፕሬዝዳንት ባይደን ራሳቸው ከሚያደርጉት አንድ ወር ጉዞ አስቀድሞ የመጣውን ይሺ ከፈረንሳይ መሪዎች ጋር የሚያደርጉትን ውይይት ዋሽንግተን በቅርበት እንደምትከታተለው ተመልክቷል። ማክሮን ባለፈው አመት በዚህ ወር ወደ ቻይና ያደረጉትን ጉዞ የተከተለው የሺ ጉብኝት ፈረንሳይና ቻይና ዲፕሎማሲያዊ ግንኙነት የመሰረቱበት 60ኛ አመት ጋርም ተገጣጥሟል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የተከታተላችሁት ከዓለም ዙሪያ የተሰባሰቡትን የምሽቱን ዜናዎች ነበር። አሉላ ከበደን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት እና እንዲሁም ደግሞ በቪያም ሀሪክ የፌስቡክ ገጽ እና ድረገጽ ላይ በቀጥታ ስርጭታችን በመተላለፍ ላይ ይገኛል። ከኛ ጋር ስለሆናችሁ እናመሰግናለን። ኤደን ገረመው የምሽቱን መሰናዶ በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው። ከሌሎች ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በኢትዮጵያ የቅድመ ክስ እስር ሁኔታ እንደሚያሳስበው ኮሚሽኑ ገለጸ። የፍርድ ቤት የዋስትና ትዕዛዝ አለማክበርን ጨምሮ በቅድመ ክስ ሂደት ላይ የሚታዩ ክፍተቶች እንደሚያሳስቡት ኢሰመኮ አስታውቋል። የአሜሪካ ድምጽ ያነጋገራቸው የህግ ባለሙያዎች አቶ አመሃ መኮንንና አቶ ሰለሞን ገዛኸኝ የጉዳዩን አሳሳቢነት ጠቅሰው ከአስቸኳይ ጊዜ አዋጅ በኋላ ደግሞ የተራዘመ እስርን የመሳሰሉ በቅድመ ክስ የሚስተዋሉ ክፍተቶች መባባሳቸውን ተናግረዋል። በዚህ ጉዳይ ላይ ከተለያዩ የመንግስት አካላት ምላሽና አስተያየት ለማግኘት ያደረግነው ሙከራና ጥረት ባይሳካም መንግስት አብዛኛውን ክሶች በተደጋጋሚ ሲያስተባብል እንደከረመ ይታወቃል። ኬኔዲ አባተ ዘገባለሁ።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ ያለውን የቅድመ ክስ ስር ሁኔታ ያሳያሉ በሚል ከተለያዩ የአገሪቱ ክፍሎች ያሰባሰባቸውን የግለሰቦች ታሪኮች በማህበራዊ የትስስር ገጾቹ አጋርቷል። ሚያዝያ 17 ቀን የታሰበውን የአፍሪካ ቅድመ ክስ ስርዓት ቀን መነሻ በማድረግ የተዘነጉ ድምጾች በሚል ርዕስ ኢሰመኮ ያጋራው ታሪክ ለተራዘመ የቅድመ ክስ ስር ተዳርገው ፍትህን የሚያፈቁ ድምጾችን የሚያንጸባርቅ ነው። ከታጣቂ ቡድን ጋራ ግንኙነት አለ ተብዬ ነው የታሰርሁት የሚል አንድ ለደህንነቱ በሚል ትክክለኛ ስሙና አድራሻው ያልተጠቀሰ ባለ ታሪክ አንድም ጊዜ ፍርድ ቤት እንዳልቀረበ ክስም እንዳልተመሰረተበትና ትምህርቱን ማቋረጡን ስለመናገሩ ኮሚሽኑ አመልክቷል። ፍትህ በማንና እንዴት አገንቼ እንደምፈታ ጥያቄ ሆኖብኛል ይላል ለአንድ አመት ከሁለት ወራት በእስር የቆየው ይሄው ባለ ታሪክ። ከ2015 ዓመተ ምህረት ጀምሮ በወቅታዊ ጉዳይ በሚል ለ16 ወራት በእስር ስትቆይ ፍርድ ቤት እንዳልቀረበችና ክስም እንዳልተመሰረተባት የተገለጸችው ሌላ ባለ ታሪክ ደግሞ ጸጉሬን ለመሰራት ወደ ከተማ እየሄድኩ ያለ ነው ፖሊሶች ያዙኝ ማለቷ ተገልጿል። ወንድምሽና የአጎትሽ ልጅ የታጣቂ ቡድን አባል ናቸው የት እንዳሉ መረጃ አለሽ ብለው እንደያዟትና ድብደባ እንደተፈጸመባትም መናገሯ ተመልክቷል። በግንቦት 2014 ዓመተ ምህረት በቁጥጥር ስር ውሎ ከወራት እስር በኋላ ፍርድ ቤት ዋስትና ቢፈቅድለትም ወቅታዊ ጉዳይ በሚል ኢሰመኮ ክትትል አደረገው እስካለበት ጊዜ ድረስ ለ9 ወራት የዋስትና መብቱ ሳይጠበቅና ክስ ሳይመሰረትበት በእስር ላይ የሚገኝ የ35 ዓመት አርሶ አደር ታሪክም ተጋርቷል። ተጨማሪ የወንጀል ተግባርን ለመከላከል የተጠርጣሪውን ማምለጥና በወንጀል ፍትህ አስተዳደር ውስጥ የተጠርጣሪዎችን ተገቢ ያልሆነ ጣልቃ ገብነት ለመከላከል በሚል በአሳማኝ ምክንያታዊ ሁኔታ ብቻ የቅድመ ክስ ስርዓት የሚፈቀድበት ህጋዊ አሰራር እንዳለ ኮሚሽኑ ጠቅሷል። ሆኖም የፍርድ ቤትን የዋስትና ትዕዛዝ አለማክበርን ጨምሮ በቅድመ ክስ ሂደት ላይ የሚታዩ ክፍተቶች እንደሚያሳስቡ ተመልክቷል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያዎች ለሰብአዊ መብቶች የተባለ የሲቪክ ማህበር ዋና ስራ አስኪያጅ አማሃ መኮንን የቅድመ ክስ እስርን በሚመለከት በኢትዮጵያ ያለው ሁኔታ አሳሳቢ መሆኑን ያስረዳሉ።
በጣም በተወሰኑ ጉዳዮች ብቻ ምናልባት ተፈጽሟል ተብሎ ከተነገረው ወንጀል ስፋትና ውስብስብነት አንጻር በትክክል የተፈጸመው ወንጀል ምንነትን ለማጣራት በወንጀሉ ፈጻሚዎችንም እነማን ናቸው የሚለውን በትክክል ለማጣራት በተወሰኑ ጉዳዮች አንዳንድ ሰዎች በአግባቡ ክስ ሳይቀርብባቸው ወይም በኋላም ትርሞ ሳይፈረድባቸው በእስር የሚቆዩበት ሁኔታ ሊፈጠር ይችላል። እንደዛም በሆነ ጊዜ እንኳን ራሱ በተወሰነ ጊዜ ጉዳያቸው በፍርድ ቤት እየቀረበ መታየት አለበት። አሁን ግን እንግዲህ በሀገራችን ተጨባጭ ሁኔታ ስናይ በእጅጉ ከዚህ የተቃረነ ሁኔታ እንዳለ ነው የምናየው።
በሀሳቡ የሚስማሙት ጠበቃና የህግ አማካሪ አቶ ሰለሞን ገዛኸኝ ደግሞ በጥብቅና ስራ ልምዳቸው የታዘቡትን በማንሳት የህግ ክፍተትና የአስፈጻሚው አካላት ተገባበር ለችግሩ ምክንያት መሆናቸውን ያስረዳሉ።
የወንጀለኛ መቅጫ ስነ ስርዓት ቁጥር 59 ፍርድ ቤቶች ከ14 ቀን የበለጠ ተጨማሪ ጊዜ ለፖሊስ ለምርመራ ጊዜ መስጠት የለባቸውም ይላል። ግን ለምን ያህል 14 ጊዜ የሚለው ክፍተት አለ። ለሁለት ጊዜ ለሶስት ጊዜ ቁጥር ገደብ የለውም። ስለዚህ ፍርድ ቤት ካልገደበው መስጠት ረጅም ማሰራት። ስለዚህ አንደኛው የህጉ ክፍተት ነው። ከዛ ውጭ ያለው ችግር ዋስትና ከተፈቀደ በኋላ ዋስትናን ፖሊስ በዋስትና ይለቀቅ የሚለውን ነገር ፖሊስ አያቀርብም። ሌላው ክፍተት ደግሞ ሌላ ቦታ ግን ወስደው የሚያስሩት አለ የማያቀርቡት ለአንድ አመት ለሁለት አመት የሚያቆይታል። ስለዚህ ኦፕቲሱም ችግር አለ፣ ህጉ ላይም ችግር አለ ነው።
ከአስቸኳይ ጊዜ አዋጅ በኋላ ደግሞ የተራዘመ እስርና በፍርድ ቤት የተወሰኑ የዋስትና መብት ውሳኔዎችን አለማክበር የመሳሰሉ በቅድመ ክስ የሚስተዋሉ ክፍተቶች መባባሳቸውን የህግ ባለሙያዎቹ ገልጸዋል። አቶ አምሃ መኮንን
አስቸኳይ ጊዜ አዋጅ አገርን ወይም ህግን በማናቸውም በመደበኛ የህግ ማስከበር ስርዓት ለማስከበር የማይቻልበት ሁኔታ ተፈጥሯል ተብሎ ሲታመን በጣም አልፎ አልፎ ብቻ የሚወሰድ እርምጃ ነው። ግን እንዳጋጣሚ ሆነ በእኛ ሀገር በተደጋጋሚ እየተወሰደ ነው። በመደበኛ ሁኔታ አስቸኳይ አዋጅ ባልታወጀበት በማይታወጅበት ሁኔታ ውስጥም ራሱ በተለይ ከዚህ ከክስ በፊት ከፍርድ በፊት የመታሰር የማሰር ጉዳይ ሰፊ ችግር ሆኖ ባለበት ሁኔታ ይሄ መጨመሩ እንደሚባለው ያው በእንቅርት ላይ ጆሮ ደግፍ አይነት ችግር ነው እየሆነ ያለው።
አቶ ሰለሞን ገዛኸኝም እንዲሁ የአስቸኳይ ጊዜ አዋጁ ለመብት ጥሰቶች መጨመር ምቹ ሁኔታ እንደፈጠረ ተናግረዋል።
ከአስቸኳይ ጊዜ አዋጁ በኋላ ደግሞ አሁን ባሉት ለምሳሌ በተከሳሽ ላይ 8 ወር ከቆዩ በኋላ ምንድን ነው የተደረገው? ክስ ነው የመጣው። ምንም እንኳን የመደበኛ የወንጀለኛ መቅጫ ስነስርዓት ህግ ተፈጻሚ ባይሆንም እነዚህ ሰዎች መክሰስ ከተፈለገ በቅድመ ክስ ላይ ተገቢውን ዳኝነት አግኝተው ወደ ክስ መግባት ይቻል ነበር። ያ ፕሮሰስ ደግሞ ስምንት ወር አይፈጅም። በሌላ በኩል ከጋዜጠኞች ጋር በተያያዘ የገጠመ ምንድን ነው? ጋዜጠኞች በስራቸው አጋጣሚ የሚጠረጠሩ ከሆነ የተጨማሪ ምርመራ ጊዜ ሊጠይቅባቸው አይገባም ይላል የመገናኛ ብዙሃን አዋጅ። ይህንም ቢል የመገናኛ ብዙሃን አዋጅ ይህን ጊዜ ያመሳብ ሊከራከርም እንኳን ፖሊስ ወጥቶ ፍርድ ቤቶችም አልተቀበሉንም።
ከቅድመ ክስ እስርና መሰል ጉዳዮች ጋር በተገናኘ የሚቀርቡ ክሶችን በተመለከተ ከተለያዩ የመንግስት አካላት ምላሽና አስተያየት ለማግኘት የአሜሪካ ድምጽ በተደጋጋሚ ያደረጋቸው ሙከራዎች አልተሳኩም። ሆኖም በፍትህ ስርዓቱ ላይ ተጨባጭ መሻሻያዎች መደረጋቸውን የሚገልጸው መንግስት የሚበዙትን ክሶች በተደጋጋሚ ሲያስተባብል ተደምጧል። የአስቸኳይ ጊዜ አዋጁን ተከትሎ የሚካሄዱ እስሮች በአዋጁ መሰረት የተፈጸሙ እንደሆኑና አብዛኞቹ ታሳሪዎች በአጭር ጊዜ ማጣራት እንደተለቀቁ የተቀሩትም የተፋጠነ ፍትህ እንዲያገኙ እንደሚደረግ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ መግለጹ ይታወቃል። የተራዘመ የቅድመ ክስ ስርዓት ለነጻነት መብት ጥሰት ዋና ምክንያት እንደሆነ ያመለከተው ይሰመኮ የፌደራልና የክልል ባለስልጣናት በቅድመ ክስ እስር ላይ የሚገኙ ሰዎችን መሰረታዊ መብቶች እንዲያከብሩም ጠይቋል። በተጨማሪም ለህግ አስከባሪ አካላት ሰፊ የግንዛቤ ማስጨበጫ ስራ ሊሰራ እንደሚገባ አስተያየታቸውን የሰጡን የህግ ባለሙያዎች አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት የማክሰኞ ምሽት ሚያዝያ 29 2016 ዓ.ም ተምረት አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያው ዘገባ ወደ ደቡብ አፍሪካ ይወስደናል። በደቡብ አፍሪካ የውስጥ አዋቂ ተቋማዎች ፈተና። ደቡብ አፍሪካዊቷ ማርታ ንጎዬ በሚሊዮኖች የሚገመቱ ህገወጥ የመንግስት የስራ ውሎች ላይ የተሰራውን ሙስና በውስጥ አዋቂ ተቋማት ሲያጋልጡ በመንግስታዊው የደቡብ አፍሪካ የመንገደኞች ባቡር ተቋም የህግ ክፍል ስራ አስፈጻሚ ነበሩ። ይሁን እንጂ ሙስናን ያጋለጡ ተብለው ከመከበር ይልቅ በአሰሪያቸው ተባረው ወደ ስራ ገበታቸው ለመመለስ ረጅምና ብዙ ወጪ የሚጠይቅ የህግ ፍልሚያ ገጥሟቸዋል። የማርታ ተመክሮ በደቡብ አፍሪካ ያሉ መረጃ አነጋሪዎች የሚያጋጥማቸውን ፈተናዎች አጉልቶ ያሳያል። ኢሳን ሃይጄፍ ተከታዩን ዘገባ ልኮልናል። ደረጃ ደስታ እንደሚከተል ያቀርበዋል።
ማርታ ንጎዌ ውስጥ አዋቂ ተቋሚ ናቸው።
You know, psychologically as well, it's taken a huge
በስነ ልቦናም ቢሆን ታውቃላችሁ ብዙ ጉዳት አለው። በኔ ላይ ብቻ ሳይሆን በሴት ልጅ ላይም ጭምር በተሰቡም ጭምር ግን ደጋፊ አካል ስላለኝ እድለኛ ነኝ።
ማርታ ወደ ስራቸው ለመመለስ በፍርድ ቤት የግፍልሚያውን ሲቀጥሉ ደቡብ አፍሪካ ውስጥ ላሉ ውስጥ አዋቂ ተቋማዎች ድጋፍና ምክር የሚሰጠውን ዘ ዊስል ብሎወር ሃውስ በሚል አዲስ ተቋቋመውን የሲቪል ማህበረሰብ ድርጅት ተቀላቀሉ። በየጊዜው መረጃ ሰጪዎች በጸረ ሙስና ትግሉ ከፍተኛውን ዋጋ ከፍለዋል። እንደ አውሮፓ አቆጣጠር በ2021 የመንግስት ሰራተኛዋ ባቢታ ዲኦካራን በክልል የጤና ክፍል ውስጥ ሙስና መኖሩን ማጋለጣቸው ከታወቀ በኋላ ከቤታቸው ውጪ ተገድለዋል። የልዩ ምርመራ ጋዜጠኛዋ ጄፍ ዊክስ ለሳቸው ግድያ ምክንያት የሆኑትን ሁኔታዎች ሲመረምር ወራትን አሳልፈዋል።
She was returning home after dropping her daughter at school and when she
spoke ለጃን ትምህርት ቤት ካደረሰች በኋላ ወደ ቤቷ ተመልሳ ለመሄድ መንገድ ጀምራ ነበር። መኪናዋ ወደ አውራ ጎዳናው ለማንቀሳቀስ ዘግየት ስትል ሌላ ተሽከርካሪ ከጎኗ በቃለ። ድንገት ሶስት ሰዎች መኪናዋ ላይ የጥይት ሩምታ ከፈከፉ። ከዚያ ውስጥ 12 ጥይቶች አገኙት። ከዚያ ቆይቶ ከበርካታ ወራት በኋላ የተረዳነው ከመገደሏ በፊት ባሉት ሳምንታት ውስጥ ያልተለመዱ የክፍያ ስርዓቶች እንዳጋጠማትና ለአለቆቿ ሪፖርት ማድረጓን አላወቅንም ነበር። አስቸኳይ ምርመራ እንዲደረግና ክፍያው እንዲቆም ፈልጋ ነበር። ከመገደሏ ከቀናት በፊት ሳይቀር ላለቋ በሰደደችው መልእክት እነዚህ ሰዎች ገንዘባቸውን ካቆምንባቸው ሕይወታችን አደጋ ላይ ሊወድቅ ይችላል ብላለች። ያ መልእክት ትክክለኛ ግምት ነበር ማለት ይቻላል፣ ምክንያቱም የተገደለችው ሳምንት ባልሞላ ጊዜ ውስጥ ነበር።
ሲንቲያ ሲንትምፔል በደቡብ አፍሪካ መንግስታዊ አየር መንገዶች ውስጥ ያለውን ሙስና ያጋለጡ ሌላዋ መረጃ አቀባይ ናቸው። ውስጥ አዋቂ ተቋማዎች በጸረ ሙስና ትግሉ ውስጥ መሰረታዊ አካል ናቸው ይላሉ።
በእኔ አመለካከት ውስጥ አዋቂ ተቋማት ሙስናን በመዋጋት ረገድ በጣም አስፈላጊ ናቸው። ምክንያቱም በስራ ቦታቸው ላይ ስለሚፈጸሙ ማጭበርበሮችና ስለ ሙስና የሚያጋልጡና የመጀመሪያዎች ተቋማት እነሱ በመሆናቸው እነሱን ሰለባ ከማድረግ ይልቅ በቁም ነገር ልንወስዳቸው ይገባል።
የደቡብ አፍሪካ መንግስት የውስጥ አዋቂ ተቋማዎችን መጠበቅ አስፈላጊ መሆኑን አምኗል። አሁን ያለውን የውስጥ አዋቂ ተቋማዎች ህግ የብሔራዊ ጸረ ሙስና ስትራቴጂካዊ አካል አድርጎ ለመገምገም ወስኗል። የብሔራዊ ጸረ ሙስና ስትራቴጂው አካል አድርጎ ለመገምገም ወስኗል። ዶክተር ኡልጄሳ ራዱሎቪች በጆሃንስበርግ ዩኒቨርሲቲ የውስጥ አዋቂ ተቋማዎችን ችግር ይመረምራሉ። የነዚህን ተቋማዎች ጥበቃ አስመልክቶ የወጣውን ህግ የበለጠ የሚያጠናክሩ ለውጦች እንደሚያስፈልጉ ይናገራሉ።
So I think what would be crucial would be to revise the legislation
ስለዚህ እኔ እንደምመስለኝ የውስጥ አዋቂ ተቋማዎች ጥበቃ ለማስፋት ወሳኙ ነገር ህጉን መከለስ ነው። ተቋማዎችን የሚቀጡትን መልሶ የሚቀጣ ህግ ያስፈልጋል። ሁለተኛውና ወሳኝ የሚሆነው በመንግስትና በሲቪል ማህበረሰብ መካከል ጠንካራ ግንኙነት መፍጠር ነው። ገለልተኛ የመንግስት ተቋም በዚህ ጉዳይ መፍትሄ መስጠት ይችላል።
ውስጥ አዋቂ ተቋማዋ ማርታ ንጎዬ
At the end of the day it is important for whistleblowers to speak truth.
ሄዶ ሄዶ መጨረሻው ለውስጥ አዋቂ ተቋማዎች ለባለስልጣናት እውነቱን መናገር በጣም አስፈላጊ ነው። እውነት እዚህ ሀገር ለውጥ እንዲመጣ ከፈለግንና ለልጆቻችን አንድ አይነት ቅርስና የወደፊት አሻራ ለመተው ከፈለግን ሰዎች ወጥተው መናገር አለባቸው።
በጸረ ሙስና ትግሉና ዲሞክራሲን በመጠበቅ ረገድ የውስጥ አዋቂ ተቋማዎች በዋጋ ሊተመን የማይችል ግብአት ሆነው ቢቆዩም ያነጋገርናቸው ዘጋቢዎች ግን በጣም የሚያስፈልጋቸውን ድጋፍና ጥበቃ ያገኙ እንዳልሆነ ያምናሉ።
አለመረጋጋት ውስጥ በመትገኘው ናይጄሪያ የክልል ፖሊስ ሊቋቋም ነው። በናይጄሪያ ከፍተኛ አለመረጋጋት ያስከተሉትን የታጣቂዎች ጥቃት፣ ጅምላ አፈናና በህገወጥ መንገድ በተደራጁ ሰዎች የሚፈጸሙ ወንጀሎችን ለመቅረፍ በሀገሪቱ በ36 ግዛቶች የክልል ፖሊስ ለማቋቋም እየሰበች ነው። አዲስ የሚቋቋመው የክልል ፖሊስ ከ300 ሺህ በላይ አባላትን ላቀፈውና ከፍተኛ ሁከቶችን እያስተናገደ ላለው ጠንካራ ብሔራዊ የፖሊስ ኃይል ተደማሪ የሚሆን ነው። ቲሞቲ ኦቢዙ ከናይጄሪያ ያደረሰን ዘገባ ስምንሽ ቆየ እንደሚከተለው ታቀርባለች።
ባለፈው አመት እንደ አውሮፓውያን አቆጣጠር ጥቅምት 14 ምሽት ደንነቷን ለመጠበቅ ስሟን ቀይረን ላቲፋ ኢብራሂም ስንል የምንጠራት ናይጄሪያዊ ተማሪ ሰሜን ናይጄሪያ በሚገኘው ጋንዱ ማህበረሰብ ውስጥ ከመተማርበት ትምህርት ቤት ወደ መኖሪያዋ በመመለስ ላይ ያለች አምስት የታጠቁ ሰዎች ከሁለት የክፍል ጓደኞቿ ጋር አፍነው ወሰዷት። ላቲና በወቅቱ በጠላፊዎቿ ይደፈሩ የነበሩትን የጓደኞቿን ትግልና ጩኸት ተሰማ እንደነበር ታስታውሳለች።
ፊትለፊታችን ነበር የሚያደርጉት። አይናችን ቢጨፈንም ፊታችንን ይደፈሯቸው። እዛ ያለንም ደብድበውናል። ለእኛ ጥሩ አልነበሩም።
ደፋሪዎቹ እሷን ባለመንካታቸው እድለኛ ነኝ ትላለች። ወንጀሉ ለፖሊስና ለትምህርት ቤቱ ባለስልጣናት ሪፖርት ቢደረግም ለአራት ቀናት ታግተው የቆዩት ሶስቱ ጓደኛሞች ተለቀው ወደ ቤታቸው መመለስ የቻሉት ቤተሰቦቻቸው የማስለቀቂያ ገንዘብ ከከፈሉ በኋላ ነው። ላቲፋ ቤተሰቦቿ 5 ሚሊዮን ናይራ ወይም ወደ 3400 ዶላር የሚጠጋ ገንዘብ ለጠላፊዎቿ መክፈላቸውን ትገልጻለች።
My family is way stressed and worried, like it wasn't easy, especially my mom, she was so stressed.
ቤተሰቦቼ በጣም ተጨንቀው ነበር። ለእነሱ ቀላል አልነበረ። በተለይ እናቴ ከፍተኛ ውጥረት ውስጥ ነበረች።
ለገንዘብ ሲባል የሚፈጸም እገታ በህዝብ ብዛት በአፍሪካ ቀዳሚ የሆነችውና እየተባባሰ በሄደ የኢኮኖሚ ቀውስ የምትታመሰውን አገር ከፍተኛ ስቃይ ውስጥ ከቷታል። በካቲት ወር የናይጄሪያ የዋጋ ግሽበት ከ31 ከመቶ ያለፈ ሲሆን ባለፉት 3 አስርት ዓመታት ውስጥ ከታየው ከፍተኛው መጠን ነው። ተንታኞች እንደሚሉት በሽፍቶች የሚፈጸመው እገታ ገንዘብ ለማግኘት ሲባል የሚፈጸም ሲሆን ማስለቀቂያ ገንዘቡ እንደተከፈለ ታጋቾቹ ወዲያውኑ ይለቀቃሉ። SBM የተሰኘው በናይጄሪያ ስላለው የደህንነት ስጋት የሚያማክር ተቋም ፕሬዝዳንት ቦላ ቲኑቡ በግንቦት ወር ስልጣን ከያዙ ወዲህ በዋናነት በታጣቂዎችና የታጠቁ ዘራፊ ሽፍቶች የታገቱ 4700 ሰዎችን ጉዳይ መመዝገቡን አስታውቋል። በሺዎች የሚቆጠሩ ደግሞ በጸጥታ ችግር ምክንያት ከቤት ንብረታቸው ተፈናቅለዋል። የናይጄሪያ የጸጥታ ኃይሎች ለ14 ዓመታት ሲንቀሳቀሱ የቆዩትን የቦኮ ሐራም አማጽያንና በምዕራብ አፍሪካ የሚንቀሳቀሰውን አክራሪ እስላማዊ መንግስት የበርካቶችን ነፍስ ያጠፉ የእርስ በርስ ግጭቶችንና ተገንጣይ ቡድኖች የሚያስነሱትን ሁከትም ለመቆጣጠር ጥረት ያደርጋሉ። ችግሩን ለመቅረፍ ታዲያ የናይጄሪያ ባለስልጣናት የሀገሪቱን የፖሊስ ኃይል ማጠናከር እንዲቻል ክልሎች የፖሊስ አካላት እንዲኖራቸው በየካቲት ወር ተስማምተዋል። ህጉ ተጸደቀ፣ እያንዳንዱ የናይጄሪያ ክልል የየራሱ ኃይል እንዲያስተባብር የሚያስችል በህግ የተደገፈ ስልጣን ይኖረዋል። ሆኖም መጀመሪያ አዲሱ ረቂቅ ህግ በህግ መወሰኛው ምክር ቤት መጽደቅ ይኖርበታል። ሲሞን ኢቡና ፍራንሲስ ኦፓራኖዚ የተሰኙት ሁለት የአቡጃ ነዋሪዎች ስለ አዲሱ ረቂቅ ህግ የተሰማቸውን ለአሜሪካ ድምጽ አጋርተዋል።
The people who constitute the police force are members. They are the local.
የፖሊስ ኃይል የሚዋቀረው በዚህ አካባቢ ነዋሪዎች ነው። እነዚህ ሰዎች ደግሞ የዛና አካባቢ መግቢያ መውጫ ቀዳዳውን ሁሉ ያውቃሉ። ስለዚህ ከሌላ አካባቢ ፖሊስ ሆነው ወደ ክልሎች ከሚመደቡት በተሻለ የደህንነት ችግሮችን መፍታት ይችላሉ።
They will pick people from that area. Anything that comes around that place, we know ourselves. It will reduce a lot of things.
ከዚህ አካባቢ ሰዎችን ይመርጣሉ። ወደዛ አካባቢ የሚመጣ ማንኛውንም ነገር ደግሞ ራሳችን እናውቃለን። ይሄ ብዙ ነገር ያቃልላል። ነገር ግን መጥፎ የሚሆነው ፖለቲከኞቹ ይሄንን ተቃዋሚዎችን ለማስፈራራት የሚጠቀሙበት ከሆነ ነው።
አውታር ባለፈው አመት ጥናት ካካሄደባቸው 11 የህዝብ ተቋማት መካከል የናይጄሪያ ፖሊስ ኃይል እጅግ የከፋ ደረጃ ተሰጥቶታል። የፖሊስ አባላት በጭካኔ፣ ዝርፊያና ማሰቃየት ተግባራት ይከሰሳሉ። ሆኖም ፖሊስ ክሱን አይቀበለውም። ይልቁንም የፖሊስ ባለስልጣናት ወንጀላዎቹን ለመመርመርና ጥቃት አድራሾቹን አባላት ተጠያቂ ለማድረግ በተደጋጋሚ ቃል ይገባሉ። የጸጥታ ጉዳይ ተንታኙ ካቢሮ አዳሙ እንደሚሉት ትኩረት ሊሰጠው የሚገባው ጉዳይ ተጠያቂነት ነው።
What we need more than anything is accountability. If we don't have accountability in governance,
ከምንም ነገር በላይ የሚያስፈልገን ተጠያቂነት ነው። በአስተዳደር ውስጥ ተጠያቂነት ከሌለ ሌላ የፖሊስ አካል ለመፍጠር ወደፊት መራመድ አንችልም።
እንደ አውሮፓውያን አቆጣጠር በጥቅምት 2020 የፖሊስን ጭካኔ የተመላው ድርጊት በመቃወም በመላው ናይጄሪያ ሰልፎች ከተካሄዱ ወዲህ የናይጄሪያ ፖሊሶች ጥልቅ ፍተሻ እየተደረገባቸው ነው። የየክልሎቹን ፖሊስ ለማቋቋም የሚደረገው ጥረት ሌላው ሊገጥመው የሚችለው ተጨማሪ ፈተና ደግሞ የገንዘብ ድጋፍ መሆኑን ተንታኞች ያሰምሩበታል። ሆኖም የናይጄሪያ ፓርላማ ክልሎች የራሳቸው ፖሊስ ኃይል እንዲኖራቸው የሚደረገውን ህግ ከማጽደቃቸው በፊት የሲቪል ማህበራትንና የዜጎችን አስተያየት እየገመገመ መሆኑን አስታውቋል። በቲሞቲ ኦቢየዙ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። አስተያየት ወይም ጥያቄ ቢኖራችሁ በቪያም ሀሪክ የፌስቡክ ገጽ ላይ በመግባት እዛ ላይ ታደርሱን ዘንድ እንጋብዛለን። የተከታተላችሁት የምሽቱን የመጀመሪያው ምዕራፍ ነበር። እሱን አጠናቀናል። ወደ ሁለተኛው ምዕራፍ ነው የምንሻገረው። የቀዳሚው የሁለተኛው ምዕራፍ ዘገባችን ትምህርት ላይ ያተኩራል። ቤት ንብረታቸውን ሸጠው ትምህርት ቤት የገነቡት ወይዘሮ ሊዲያ ከድሚያቸው የበዛውን ዩናይትድ ስቴትስ ውስጥ ያሳለፉት ወይዘሮ ሊዲያ ሸፈርድ ቤት ንብረታቸውን ሸጠው ትግራይ ውስጥ ለተወለዱበት መንደር ትምህርት ቤትና ክሊኒክ አሰርተዋል። እርሳቸው ባሰሩት ትምህርት ቤት የተማሩ ከተለያዩ ኮሌጆችና ዩኒቨርሲቲ ተመርቀው ዛሬ ማህበረሰባቸውንም ሀገራቸውንም በተለያዩ መስኮች እያገለገሉ ይገኛሉ። የአሜሪካ ድምጽ ብርሃን ኃይሉ ወይዘሮ ሊዲያን ተማሪዎችን የክሊኒኩንና እንዲሁም ደግሞ የትምህርት ቤቱን ኃላፊዎች አነጋግራ ያሰናዳችው ዘገባ ተከታዩ ነው። ሳራ ፍሳዬ ታቀርባለች።
ቆሎ ታብረው ቆመጽ ሆሎ
ወይዘሮ ሊዲያ ሸፈርድ ተወልደው ያደጉት በትግራይ ማዕከላዊ ዞን ሀሀይለ ወረዳ በምትገኘው ፍረስማይ ቀበሌ ነው። በደርግና በህወሀት መካከል ጦርነት ሲነሳ በለጋ ዕድሜያቸው ለስደት መዳረጋቸውን ይናገራሉ። ከብዙ ዓመታት በኋላ እንደ ኢትዮጵያ አቆጣጠር በ1990ዎቹ መጨረሻ ወደ ትውልድ ቀያቸው ፍረስማይ ሄዱ።
ተሐደ ዘበገሰኒ አኔ ንበተስረይ ከኸይድ ክማላለስ ከለኹ እቶም ቆልዑ ትምህርቲ ዘይብሎም ምስራሕኹዎም
ቤተሰቤ ልጠይቅ ሲሄድ ትምህርት ቤት እንደሌላቸው ተረዳሁ። እዚህ ልጆች ትምህርት ቤት ሲሄዱ ምን ያህል ደስተኛ እንደሆኑ አውቃለሁ። እነዛ ልጆች የሚፈልጉትም እሱኑ ነው። በእግራቸው ሩቅ እየሄዱ ሲማሩ ብዙ ችግር እንደገጠማቸው ስሰማ እጅግ አዘንኩኝ። አንዲት ልጅ ከትምህርት ቤት ስትመለስ ደክሟት ለማረፍ ከዛፍ ጥላ ስር እንደተቀመጠች እንቅልፍ እንዳሸለባትና እዚያው ጅብ እንደበላት ስሰማ በጣም አዘንኩኝ። እኔ ምቾት ባለበት ሀገር እኖራለሁ። በህይወትስ ካለው ሰርቼ መኖር እችላለሁ። ልጆቼም እንዲሁ ናቸው።
ብዙ አካባቢው ሰው እማማ ሊዲያ እያለ ነው የሚጠራቸው። የሚኖሩት በአሜሪካ ሜሪላንድ ግዛት ሲሆን ሁለት ልጆች አሏቸው። ሶስት የልጅ ልጅም አይተዋል። ቤታቸውን፣ መኪናቸውንና ሌላም ንብረታቸውን ሸጠው የቆጠቡትንም ጨምረው በ1998 ዓመተ ምህረት ሊዲያ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ገነቡ። ትምህርት ቤቱ በ16 ዓመታት አገልግሎቱ ለተለያዩ ደረጃዎች የበቁ ተማሪዎች አፍርቷል። ነገር ግን በትግራይ ክልል ከሁለት ዓመታት በላይ በዘለቀው ጦርነት ምክንያት ያ ትምህርት ቤት ጉዳት ደርሶበታል።
ያhattollu nge aykorkunane abzi
እኔ ግጭቱ ከተጀመረ ወዲህ አልሄድኩም። ይሁን እንጂ እዚያ ያሉ እህትና ወንድሞቼ አይተውታል። ስለ ሁኔታውም ነግረውኛል። ቁሳቁስ፣ መሳሪያና ንብረቶቹ መዘረፋቸውና መሰባበራቸውን የቀረውም መውደሙን ሰምቻለሁ።
ያኔ ወይዘሮ ሊዲያ በስማቸው የተሰየመውን ከፍተኛ ሁለተኛ ደረጃ ትምህርት ቤት ያሰሩት በ25 ሚሊዮን ብር ነበር። 16 ክፍሎችን የያዘ 4 ብሎኮችና ለቤተ ሙከራና ለአስተዳደር ቢሮዎች የሚያገለግሉ ክፍሎች ያሉባቸው 3 ብሎኮች ያሉት ትምህርት ቤት ነው። ሙሉ ቁሳቁስና መሳሪያዎች፣ ትጥቆችና መጫወቻ ሜዳም ያሟላ በ4 ሄክታር መሬት ላይ ያረፈ ነው። ይህ ወይዘሮ ሊዲያ ገንብተው ያስረከቧቸው ትምህርት ቤት አሁን ስላለበት ሁኔታ ጊዜያዊ ዳይሬክተሩ አቶ አረጋዊ ገብረ ሊባኖስ ይናገራሉ።
የህዝኒ የነ ሁኔታት ግን ማህበረሰብ ናይት ከባቢ
ሁኔታው አሳዛኝ ነው። የአካባቢው ማህበረሰብ፣ ተማሪዎች፣ መምህራን የስነ ልቦና ጉዳት ደርሶባቸዋል። የቁሳቁሱና የመሳሪያዎችን ሁኔታ ስናይ ደግሞ ትምህርት ቤቱ እንደቀድሞ አይደለም። የመማር ማስተማሩ ሂደት እየተካሄደ ያለው ቤተ ሙከራዎች፣ የፈጠራ ማዕከሎችና አጋዥ መሳሪያዎች ሳይሟሉ ነው።
በዚያ ላይ ሴቶች ለስነ ልቦና ቀውስ የበለጠ መጋለጣቸውን መምህርት ኪዳን ገብረትንሳኤ ይናገራሉ።
ተንደቀን ሲሆና ይስነ አምሮ ችግር በጥሽወን ይው እንደገና ብዙ ፈጠገማ ተገኘ።
ሴቶች ብዙ የስነልቦና ችግሮች አጋጥሟቸዋል። አንዳንዶቹ ተደፍረዋል። አንዳንዶቹ ደግሞ የቤተሰባቸው አባል ሲገደል አይተው በጣም ደንግጠዋል። ከጦርነቱ በፊት ሴት ተማሪዎች ግማሽ ያህል ይሆኑ ነበር። አሁን ቁጥራቸው ወደ 20 ከመቶ ወርዷል።
ማርምስማር ከዚ አክላስ ትረኸን እንደቀን ሲው ዕዳትየን
በእምነት ነጋና ቢኒያም ተክለ ማርያም በፈረስማይ ሊዲያ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪዎች ናቸው። ኮቪድና ጦርነቱ ወደ ኋላ ባይጎትቷቸው ኖሮ አሁን የኮሌጅ ተማሪ ሆኖ ነበር።
ዲስክታት ናይ ተሰባበረ እዩ ሀፍት ሓደ ናይ ካኡ ናይ ቤት ፈተነ ምስቲ ፕራክቲካል ቲዮር ጥራይንበር ፕራክቲካል ዝበሃል ምንም
የተማርንባቸው ወንበሮችና ሌሎች ቁሳቁስ ተሰብረዋል። ወደ ላብራቶሪ ስንመጣ በንድፈ ሀሳብ እንጂ በተግባር የምናየው ነገር የለም። በአጭሩ የትምህርት ቤቱ መዋቅር የለም። ህንጻው ብቻ ነው የቀረው። ይህንን እያዩ መማር ልቦናን ይጎዳል።
ወይዘሮ ሊዲያ አሁንም ወደ 1 ሚሊዮን ብር የሚጠጋ ድጋፍ በማድረግ ቁሳቁስ ለማሟላት ማገዛቸውን ዳይሬክተር አረጋዊ ገብረ ሊባኖስ ተናግረዋል።
ለዕሊ 852,000 ብር ዝዋግኡ
13,000 ደብተርና 2,600 ብዕሮች እንዲገዛ አድርገዋል። ራሳቸው ይህንን ካደረጉ በኋላ ከ300 በላይ ተማሪዎች ተመልሰዋል። ጠንክረን መስራታችንን ከቀጠልን ከእኛ ጋር እንደሚሆኑም በተወካያቸው በኩል ቃል ገብተውልናል።
ጽቡቅ ቃልን ይበናና አይደንምት ተወካሌን ጌር ማለት
የወይዘሮ ሊዲያ ግብረሰናይ የትምህርት ቤት ብቻ አይደለም አንዴ ትምርት ቤቱንና ቤተሰቦቻቸውን ሊጎበኙ ወደ ቀያቸው ሲሄዱ መንገዳቸው ላይ ያጋጠማቸውን ከ10 አመት በኋላ ሲናገሩ ዛሬም ስሜታዊ ይሆናሉ።
አብ መገዲ ሃንቲ ክቶልንስ አረስ
ከሰረት ሰማይ ወደ አድዋ እየተመለስኩ ሳለው መንገዳችን ላይ ሶስት ሰዎች ከአንዲት ነፍሰ ጡር ጋር ዛፍ ጥላ ስር ተቀምጠው ነበር። እኛ የነበርንበትን ሚኒባስ ሲያዩ እባካችሁ ልትወልድ የደረሰች ናት ተባበሩን ብለው ሹፌሩን ሲማጸኑ መኪናው ሙሉ ስለነበረ ሊተባበሯቸው አልቻሉም። እኔ ወንበሬ ልስጣት ስል ብቻዋን መሄድ አትችልም አሉ። እውነትም የቅርብ ሰው ያስፈልጋት ነበርና ያን ቀን እሷ ላይ ያየሁት ስቃይ ሁሌም ከአይነ ህሊና አይጠፋም። በጣም አዘንኩና በነባሩ ክሊኒክ ውስጥ የማዋለጃ ማዕከል ለመስራት ወሰንኩ።
ከመከም ጥንዞ ነበረት ማለት ነው።
ማዕከሉን እንዳሰቡት ማሰራት ቢጀምሩም ንብረታቸውን ሁሉ ለትምህርት ቤቱ ግንባታ ለማዋል ስለሸጡ እንዲቀላል አልሆነም።
ናኦ ፋንድሬዚንግ ጌረምስ በተስ አህዋቴ ሐግዘናኒ ማሐግዘምንየ ተወሰነ ገንዘብ 25000 ዶላር ተሐግዘያ።
በዚህ አካባቢ የሚኖሩ ወዳጆች ዝግጅት አድርገው 25000 ዶላር አሰባሰቡልኝ። ብዙ ወጪ ተደርጎበታል። እኔ ማህበረሰቤን መርዳት ፈልጋለሁ። አንዳች መሰረት ማበጀት ፈልጋለሁ። ህዝቡ ለእኔ ወላጆቼ ወንድም እህቶቼ ልጆቼ ናቸው ብያምናለሁ። እንደዚህ ከተጋገዝን ማህበረሰብን መለወጥ እንችላለን። መኖሪያ ቤት የሌላቸው ቅያሪ ጫማ የሌላቸው ወንድሞች እህቶች አሉኝኮ። ለነሱ እኔ ስላለኋቸው የሚበላላቸው ቀሪውን ራሳቸው እየሰሩ ይሞሉታል። እኔ የማየው የባሰውን ነው። እነዛ አጋዥ የሌላቸውስ ማን ይድረስላቸው?
ጫማ ዘይቆሩ ግንስ ይኮናን ዝራይኒ ካድና ጣሃይነት ነይዝል።
ይህ ማዋለጃና ሙሉ ቀዶ ህክምና ይካሄድበት የነበረ ክሊኒክ ልክ እንደ ትምህርት ቤቱ የጦርነቱ ሰለባ ሆኗል። ወደ 9 ሚሊዮን ብር የሚገመት ውድመት እንደደረሰበት የማማ ሊዲያ የእናቶችና የህፃናት የጤና ማዕከል ግዚያዊ አስተዳደር አቶ ኪደ ተስፋ ማርያም ይናገራሉ።
አብናይ ንብረት አስከረን ከለማ አጥቃላሊ ማይጀነሪ ተሪሆናይ ሞተራጅ ለመንፍራንስ
ንብረቱን ስንመለከት ከ1.9 ቢሊዮን ብር በላይ የሚገመቱ አነስተኛ ህልማንጫዎች የመጓጓዣ አገልግሎት መስጫዎች ሙሉ ቀዶ ህክምና ይደረግበት የነበረ ማዕከል በመሆኑም የአልትራሳውንድ የነፍሰ ጡሮች ወራሃዊ ክትትል መሳሪያዎች እንዲሁም 4 ሚሊዮን ብር የሚገመቱ የተለያዩ ንብረቶች ተዘርፈዋል። አንዳንዶቹም ወድመዋል። በመሰረተ ልማት ላይ 1.3 ሚሊዮን ብር የሚገመቱ ውድመት ደርሷል።
የህክምና ባለሙያዎች ዛሬ ብርሃን በሌለ ጊዜ አገልግሎት የሚሰጡት አንዱ ሲሰራ ሌሎች የሞባይል ስልኮቻቸውን መብራት እያበሩለት እንደሆነ ሰራተኞቹ ተናግረዋል። ውድመቱ በተለይ በእናቶችና በህፃናት ላይ አሳርፈዋል ስለሚሉት ጉዳትና በስራቸው ላይ ስላለው ጫና የጤና ባለሙያዋ ሲስተር ሀደር አስፋው አብራርቷል።
አሁን ለአንዲት እናት የሶላር ኃይል መሳሪያ ለመከራየት እስከ 3000 ብር ይጠይቃል። በበጀት ላይ ከባድ ችግር እየፈጠረብን ነው። ከተገላገለች በኋላ ደግሞ ቢያንስ 24 ሰዓት እዚሁ ክትትል እየተደረገላት መቆየት ይገባት ነበር። ይሁን እንጂ በደረሰው ውድመት ምክንያት አገልግሎት እየሰጠን ያለነው በጥቂት አልጋዎች ነው። ስለዚህ የተገላገለችው አልጋውን ፈጥና እንድትለቅ ትገደዳለች። ይህንን እየተጋፈጥን ግን መስራታችንን አላቋረጥንም።
ወይዘሮ ሊዲያ ዛሬ የሚኖሩት ከደባል ጋር አንድ ክፍል መኝታ ቤት ተከራይተው ነው። የዕለት ተዕለት ህይወታቸውን የሚገፉት በህዝብ ማመላለሻ እየተጠቀሙ ነው። እንደዚያ ደክሜ ለማህበረሰብ ያበረከትኩት ሁሉ እንዲሆኑ ስመለከት ያኔ ከልጆቼ አፍ የነጠቅኩትን የፈለጉትን እንዳይገዙ የከለከልኳቸውን ሳስታውስ አዝናለሁ አሉ ወይዘሮ ሊዲያ።
ከዳውን ተገዘለም ኮልሆ ወጭ መከረስ ማሚ የዚ ህስር ገዚ ይልና
ይለም ለምንድነው ርካሽ ጫማ የምትገዥልን? እኛ የምንፈልገው ጥሩን ጫማ ነው ሲሉ እናንተ የምትለብሱት የምትጫሙት አላችሁ። ሀገር ቤት ያሉ ወንድሞቼና እህቶቼ ግን የሚጫሙትም ሆነ የሚለብሱት የላቸውም እላቸው ነበር። በዚህ ሁኔታ የሰራሁት እንደዚህ ተዘርፎና ወድሞ ሳይ አዘንኩኝ። ይሁን እንጂ ህንጻው አልፈረሰም አለ። እሱን ለመጠገንና የጠፋውን ለመተካት ሁሉም የሚቻለውን ያበረክታል ብዬ ተስፋ አደርጋለሁ።
ዝፈረሰ ክንጭጉ ነው ኩላህና ተስፋ ገብ
አስከትለን የምናልፈው ተከታታይ ወደ ሆኑ የደዚህ የዩናይትድ ስቴትስ ምርጫን ጉዳይ የሚመለከቱ ዘገባዎች ነው። ዴሞክራሲ ላይ የተጋረጠው አደጋ ያሰጋናል። አሜሪካውያን መራጮች ናቸው እንዲያሉት። በዴሞክራሲ ላይ የተደቀኑ ስጋቶች ከ2024ቱ ፕሬዝዳንታዊ ምርጫ አስቀድሞ አሜሪካውያን ድምጽ ሰጪዎችን በማሳሰብ የምጣኔ ሀብትና ከኢሚግሬሽን ጋር የተዛመዱ ጉዳዮች ከሚያሳድሩባቸው ስጋቶች መቅደሙን ኢፕሶስ የተሰኘ ዓለም አቀፍ የገበያና የሕዝብ አስተያየት ጥናት ተቋም በቅርቡ ያሰባሰበው የሕዝብ አስተያየት ግምገማ ውጤት አመላከተ። የጥናቱን ውጤት የተመለከተችው የአሜሪካ ድምጿ ቬሮኒካ ባልድራስ ኤግሊሲያስ ያደረሰችንን ዘገባ አሉላ ከበደ ዝርዝሩን እንደሚከተለው አሰናድቷል።
የአሪዞና ክፍለ ግዛት ነዋሪ ሆኑና በዲሞክራትና የሪፐብሊካን ፓርቲዎች በአባልነት የተመዘገቡ መራጮች ባለፈው የመጋቢት ወር ድምጻቸውን ለመስጠት በወጡበት ወቅት በ2024ቱ ፕሬዝዳንታዊ ምርጫ ማን ፓርቲያቸውን ወክሎ በይፋ እንዲመረጥ እንደሚፈልጉ አንዳችም ጥርጣሬ አልነበራቸውም።
ጆ ባይደን እርሳቸውን ለሚመርጡ መራጮች ብቻ ሳይሆን ለሁሉም ዜጋ ዲሞክራሲና ነጻነትን የሚያጎናጽፉ ብቸኛው እጩ ይመስሉኛል። ድምጼን ለዶናልድ ትራምፕ ሰጥቻለሁ። ሕገ መንግሥቱ በተጻፈበት መሠረት መከበሩን ለማረጋገጥ ፈቃደኛ የሆኑት እርሳቸው ብቻ እንደሆኑ አምናለሁ። እናም በዚሁ የተነሳ በሁሉም በኩል ጥቃት የተቃጣባቸው ያሉትም እርሳቸው ብቻ ናቸው።
ባለፈው ወር መጀመሪያ ግድም ኢፕሶስ በተባለው ዓለም አቀፍ የሕዝብ አስተያየት ጥናት ተቋም አስተያየታቸውን እንዲያጋሩ የተጠየቁ መራጮች እንደተናገሩት የፖለቲካ አክራሪነት ዝንባሌና በዲሞክራሲ ሥርዓት ላይ የተደቀኑ አደጋዎች ያሳደሯቸው ስጋቶች ዩናይትድ ስቴትስን ከገጠሙ ዋነኞቹ ፈተናዎች ውስጥ ናቸው ብለው ያምናሉ። ዲሞክራቶች ፈላጭ ቆራጭነት እንዳይመጣ ስጋት ገብቷቸዋል።
እንደውነቱ ዲሞክራቶች ዲሞክራሲን ስለማዳን ሲናገሩ ከትራምፕ እያሉ ነው። ይህን እኛ ትራምፕን የሚጻረር ድምጽ እንለዋለን። እንደ እኛ ስሌትም ይሄ 25%ን በጎልማሳ የዕድሜ ክልል የሚገኝ የማህበረሰብ ክፍል ይወክላል።
ከሁለቱም ፓርቲዎች ያልሆኑ አሜሪካውያን ይህን ስጋት በተመለከተ ከዲሞክራቶቹ ጋር ናቸው። ይሁንና ሪፐብሊካኖች በበኩላቸው የዲሞክራሲን ደህንነት መረጋጋት በተለየ መልኩ ነው የሚያዩት።
Many of the critiques on the right among Republicans is of a broken system.
ከሪፐብሊካን በኩል ቀኝ ዘመም የሆኑት አብዛኛዎቹ ስርዓቱ ተሰሚነት ባላቸው የማህበረሰብ አባላት ተፋልሷል፣ በቁጥጥራቸው ስር ውሏል፣ አለያም የማጭበርበር ድርጊት ተፈጽሞበታል የሚል ትችት ያሰማሉ። ስለሆነም ሪፐብሊካኖች ዲሞክራሲን ስለማዳን ሲናገሩ በእርግጥ እያሉ ያሉት የምርጫውን ሂደት ስለሚያንቀሳቅሱ እና በአጠቃላይም ስለ ምርጫው ሂደት ፍትሃዊነት ጥያቄ ያነሱ ነው።
ትራምፕ ራሳቸው ጉዳዩ አጣዳፊ መሆኑን የሚጠቁም ስሜት በተከታዮቻቸው አእምሮ ይጉላላ ዘንድ ተጽዕኖ አድርገዋል።
በህዳር 5 ምርጫ ካላሸነፍን የሀገራችን ህልውና ማብቂያ ይመስለኛል። የመጨረሻው ምርጫም ሊሆን ይችላል። እውነቴን ነው የምለው።
ፕሬዚዳንት ጆ ባይደን በበኩላቸው በዳግም ምርጫ ዘመቻቸው ትራምፕ ወደ ዋይት ሀውስ ቢመለሱ ይከሰታል የሚሉትን ስጋት አስመልክተው ያስጠነቅቃሉ።
የዲሞክራሲ ስርዓታችን በእርግጥ አደጋ ላይ ነው። ስልጣን በያዙ የመጀመሪያው ቀን ፈላጭ ቆራጭ አምባገነን እንደሚሆኑ ሲናገሩ የሕገ መንግሥቱን መሠረት ውድቅ ማድረግ መቻል እንደማለት ነው።
የአጠቃላዩን ገጽታ የጨረፍታ እይታ ብቻ በሚያሳየው የኢፕሶስ የመራጭ አስተያየት ግምገማ ከተጠየቁ መራጮች 38% በዲሞክራሲ ላይ ለተደቀነው አደጋ ምላሽ ባይደን የተሻለ እቅድ አላቸው ብለው ያስባሉ። ትራምፕ ይበጃሉ ብለው የሚያምኑት ደግሞ 29% ናቸው።
ባይደን ስር መሰረት ያበጀውን አሰራር ተከትሎ የመጡ እጩ ናቸው። ስለ ስርዓትና ስለ መረጋጋት ተደርገው ነው የሚታዩት። በሌላ በኩል ትራምፕ ከተቋማዊው አሰራር ያፈነገጠውን ይወክላሉ።
በዲሞክራሲ ስርዓት ደህንነት ላይ ከተጋረጠው ስጋት ቀጥሎ ኢኮኖሚውንና ኢሚግሬሽንን አስመልክቶ የሚነሱት ዋነኞቹ ስጋቶቻቸው መሆናቸውንም ተናግረዋል።
ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሚያዝያ 29 ማክሰኞ ምሽት 2016 ዓ.ም መሰናዶ ነው በመከታተል ላይ የምትገኙት። አሁንም ከዚሁ ከዩናይትድ ስቴትስ የምርጫ ርዕሰ ጉዳዮች አልወጣንም። ባይደንና ትራምፕ በጉዞ እገዳ ጉዳይ ላይ ይላል ተከታዩ ዘገባ። በመጪው ህዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲው እጩ እንደሚሆኑ የሚጠበቁት ዶናልድ ትራምፕ ከተመረጡ የሚበዛው ህዝባቸው የእስልምና ሃይማኖት ተከታይ በሆኑ አንዳንድ ሀገሮች ላይ የጉዞ እገዳቸውን ባስተዳደራቸው የመጀመሪያው ቀን መልሰው ስራ ላይ እንደሚያውሉት ተናግረዋል። ከመጀመሪያው የአስተዳደር ዘመናቸው አወዛጋቢ እርምጃዎች መካከል አንዱ የሆነው የጉዞ እገዳ ፕሬዝዳንት ጆ ባይደን እንደተመረጡ መሰረዛቸው የሚታወስ ነው። የአሜሪካ ድምጽ ስካት ስተንስ ያጠናቀረውን ዘገባ ቆንጅት ታዬ እንደሚከተለው አጠናቅረዋለች።
ዶናልድ ትራምፕ ከ8 አመታት በፊት እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት ለፕሬዝዳንትነት በተወዳደሩበት ጊዜ የእስልምና እምነት ተከታዮች ከሚበዙባቸው ሀገሮች ሽብርተኞች እንዳይገቡብን የኢሚግሬሽን ስርዓቱን እቀያይረዋለሁ በማለት የምረጡኝ ዘመቻ ማካሄዳቸው የሚታወስ ነው።
ጥንተኛ እስልምና ቀንቃይ ሽብርተኞች ሀገራችን ድርሽ እንዳይሉን ያደርጋለን። 100% አንፈቅድም። ሌላ ምርጫ የለንም።
እንደተመረጡም አመዛኙን ቁጥር የሚይዘው ህዝባቸው ሙስሊም በሆኑባቸው 7 ሀገሮች ላይ የጉዞ ክልከላ አወጁ። እርምጃቸው የአሜሪካ የሲቪል መብቶች ማህበር ACLU ጨምሮ ተቃውሞና የፍርድ ቤት ሙግት አስነስቶባቸዋል። የሲቪል መብቶች ማህበሩ ባልደረባ ሊጋለንት ሲናገሩ
If there are real threats, then those threats should be investigated.
የተደቀነ ተጨባጭ ስጋት ካለ በግለሰብ ደረጃ ምርመራ ይደረጋል እንጂ አንድን ማህበረሰብ ወይም ሃይማኖት እንዳለ ከሌሎች በላይ አደገኛ ብለን መፍረጃ ይገባል።
የጉዞ ክልከላው ሙግት እስከ ጠቅላይ ፍርድ ቤቱ ደርሶ ብዙሃኑ ወግ አጥባቂ ዳኞች ክልከላውን አጸደቁት። ትራምፕም ጠንካራ መሆን አለብን፣ ደህንነታችን ሊጠበቅ ይገባል በማለት በጠቅላይ ፍርድ ቤት ዳኞቹ ውሳኔ መደሰታቸውን ገለጹ። ከዚያ በኋላ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ.ም በተካሄደው ፕሬዝዳንታዊ ምርጫ ጆ ባይደን የትራምፕን የጉዞ እገዳ በመቃወም የምረጡኝ ቅስቀሳቸውን አካሄዱ።
You know, you don't have to accept the president who promulgates hatred and exclusion toward Muslims and
ሙስሊሞች ላይ ጥላቻ የሚያውጅ እንዲገለሉ የሚቀሰቅስ ሙስሊሞችን በአሰት በመወንጀል የጉዞ እገዳ የሚደነግግ ፕሬዝዳንት መቀበል የለባቸውም።
ባይደን ከተመረጡ በኋላም የጉዞ ክልከላውን ሰርዘውታል። አሁን ደግሞ ከአራት አመታት በኋላ ትራምፕ ዊስኮንሰን ክፍለ ግዛት ላይ ለደጋፊዎቻቸው በዚህ ሳምንት ባሰሙት ንግግር መካከለኛው ምስራቅ ውስጥ የሆነ ያለው ነገር የጉዞ ክልከላ የሚያስፈልገን ጊዜ ላይ መሆናችንን አሳምኖኛል ብለዋል።
We do not need a jihad in the United States of America.
United States ውስጥ ጂሃድ አንፈልግም። ባንድ ወቅት ታላቅ የነበረው ከተሞቻችን የሽብርተኝነት መቀፍቀፊያ እንዲሆን አንፈልግም። በትራምፕ የፕሬዝዳንትነት ዘመን በመጀመሪያ ቀን ነው የጉዞ እገዳውን የሚመልሰው። ስደተኛ አንቀበልም። ሽብርተኞችም ያኔ እንዳደረግኩት ድርሻ አይሉም።
ፕሬዝዳንት ባይደን በምረጡኝ ዘመቻዎቻቸው የውጭ ሀገር ተወላጆች ለአሜሪካ የሚያበረክቱትን አስተዋጽኦ በማሞገስ ሲናገሩ ይደመጣሉ። በዚህ ሳምንት በአንድ የምረጡኝ ዘመቻ መዋጮ ለጋሾች ስብሰባ ላይ ባሰሙት ንግግር ሌሎች ሀገሮች መጤጠልነታቸው ጎድቷቸዋል ብለዋል።
የቻይና ምጣኔ ሀብት እድገት ለምን በዚህ ከባድ ደረጃ ተገታ? ጃፓን ለምንድን ነው ችግር ላይ የወደቀችው? ሩሲያስ? ህንድስ መጤጠል ስለሆኑ ነው? የውጭ ሀገር ሰው አይፈልጉም። እኛ ግን የውጭ ሀገር ተወላጆች የጥንካሬያችን አካል ናቸው። ቀልዴን አይደለም፣ እያጋነንኩም አይደለም።
የውጭ ሀገር ሰዎች የጥንካሬያችን ምንጭ ናቸው። ወዲህ መጥተው ሰርተው አስተዋጽኦ አበርክተው መኖር የሚፈልጉ በርካታ ሰዎች መኖራቸው ይጠቅመናል ብለዋል ባይደን። ካፕስ ሃሪስ የተባለው የሃርቫርድ ዩኒቨርሲቲ ወርሃዊ የህዝብ አስተያየት ግምገማ መራጮች የኢሚግሬሽንን ጉዳይ ከዋጋ ግሽበት እኩል ለእኩል አብይ ትኩረት የሚሰጡት ጉዳይ መሆኑን አሳይቷል።
ከዚሁ ከባይደንና ትራምፕ ፉክክር ሳንወጣ ሁለቱ ተፎካካሪዎች 6 ወራቶች ይቀሯቸዋል። ስካት ስተንስ እነዚህ 6 ወራቶች ምን ሊመስሉ እንደሚችሉ ያደረሰንን ዘገባ እንግድ ወልዴ እንደሚከተለው አሰናድቷል።
ፕሬዝደንት ጆ ባይደን እና የቀድሞ ፕሬዝደንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን ለማግኘት በሚያደርጉት ጥረት መራጮችን ለማሳመን 6 ወራቶች ይቀራቸዋል። የቀድሞ ፕሬዝደንት ትራምፕ ከቀሪው 6 ወራት ጊዜ ውስጥ የተወሰነውን ያሉባቸውን የተለያዩ ክሶች በተመለከተ በፌደራልና በግዛት ፍርድ ቤቶች በመመላለስ ለክሶቻቸው መልስ ይሰጣሉ። ከክሶቹ መሃል ብሔራዊ መከላከያ ሚስጥር ሰነዶችን በግል በመያዝና የንግድ ዶሴዎቻቸውን ሐሰተኛ አድርገው በማቅረብ የሚሉ ይገኙባቸዋል። እርሳቸው እንደሚሉት ግን አቃቢያነ ሕግ በመርጫው ጣልቃ እየገቡ ነው።
ሁሉም ያደረኩት ነገር ሕጋዊ ነው። ይህን የሚያደርጉት ለፖለቲካ ነው። ባይደን እንዲመረጥ ነው የሚሹት። ምክንያቱ ብቻ ነው።
ትራምፕ በየፍርድ ቤቱ መመላለሳቸው ለምርጫ ዘመቻ የሚያወሉትን ጊዜ እየቀነሰ ነው። የፖለቲካ ቧልት ብለው የገለጹት ክስ ይበልጡኑ እርሳቸውን በድምጽ ሰጪዎች ዘንድ ተወዳጅ እንዳደረጋቸው ይናገራሉ።
በጣም መጥፎ ነው። በአገራችን መጥፎ ነገር እየተከሰተ ነው። በህዳር 5 ተስፋ አድርጋለሁ። እንደኔ አስተያየት ለአገራችን እጅግ ወሳኝ ቀን ነው። ያም የምርጫ ቀን ነው። ነገሮች ከዛ በኋላ እንደሚቀየሩ ተስፋ አድርጋለሁ። ምክንያቱም እነዚህ ሰዎች ሀገራችንን ያወደሙ ነው።
የሪፐብሊካን ፓርቲው ትራምፕን ፕሬዝዳንታዊ እጩ አድርጎ ከዚህ በፊት የመረጠው በእንደ አውሮፓውያን አቆጣጠር 2020 ዓ.ም ሰሜን ካሮላይና ላይ በከፊል በኢንተርኔት በተካሄደው የፓርቲው ጉባኤ ነው። የዚህ ዓመቱ ጉባኤ በሐምሌ ወር ዊስኮንሲን ግዛት ውስጥ ይካሄዳል። ከዛ በፊት ግን ትራምፕ አጋራቸውንና በምክትል ፕሬዝዳንትነት የሚወዳደሩትን እጩ መምረጥ አለባቸው። እስካሁን ለእጩነት እየገመገሟቸው ነው ተብሎ ከሚታመኑት ውስጥ የፍሎሪዳው ሴናተር ማርኮ ሩቢዮ፣ የኦሃዮ ሴናተር ጄዲ ቫንስ፣ የደቡብ ካሮላይናው ሴናተር ቲም ስካት እንዲሁም የኒውዮርኩ ተወካይ ኤሊስ ስቴፋኒክ ናቸው። እንደ ወቅቱ ፕሬዝደንት ባይደን በዋይት ሃውስ ክንውኖችን በማዘጋጀት የድምጽ ሰጪዎችን ትኩረት የማግኘት እድል አላቸው። በሚያደርጓቸው የምርጫ ዘመቻዎች ባይደን በትራምፕ ላይ የሚያቀርቡትን ትችት ይበልጥ በማጠናከር ላይ ናቸው። ጠንካራ ኢኮኖሚን በመፍጠር ደግሞ ሚና እንደተጫወቱ ይናገራሉ።
በአስተዳደራችን ዘመን የአዲስ ፋብሪካዎች ግንባታ ከጥብ በላይ አድጓል። ይህ በእንዲህ እንዳለ ዶናልድ ትራምፕ ግን የንፋስ ኃይል ማመንጫዎች ካንሰር ይፈጥራሉ ብለው ያምናሉ። ያንን እርሳቸው ነው ያሉት። በነገራችን ላይ በኮቪድ ወረርሽኝ ወቅት ያሉትን አስታውሱ። የቃ ማጠቢያ የሚያነጣ ኬሚካል ወይም ብሊች በደም ስራችሁ ውጉ ነው ያሉት። ደም ስሩን ስታውት ወደ ጸጉራችሁ ሂዷል።
የዲሞክራቲክ ፓርቲው ባይደንን በእጩነት የመረጠው በእንደ አውሮፓውያን አቆጣጠር 2020 ዓመተ ምህረት በዊስኮንሲን በከፊል በኢንተርኔት ባደረገው ጉባኤ ነው። የዚህ ዓመቱ ጉባኤ በነሐሴ ወር በኢሊኖይ ግዛት ይካሄዳል። ባይደን በድጋሚ ምክትል ፕሬዝዳንት ካማላ ሃሪስን ይዘው ይወዳደራሉ። ምክትል ፕሬዝዳንቷ በፌዴራል ደረጃ የታገደውን ጽንስ የማስወረድ መብት እንዲመለስ ዘመቻ በማድረግ ላይ ናቸው። ሮና ዌድ ተብሎ የሚታወቀውን መብት ከሁለት ዓመት በፊት ጠቅላይ ፍርድ ቤት ሽሯል።
ጽንስ የማስወረድ መብት እንዳይኖር ያደረጉት ዶናልድ ትራምፕ ናቸው። መብቱን መልሰው ማምጣት የሚችሉት ጆ ባይደን ናቸው።
ከህዳሩ ምርጫ ወዲህ ባይደንና ትራምፕ ክርክር እንደሚያደርጉ ይጠበቃል። ሁለቱም ዝግጁ እንደሆኑ ተናግረዋል። ክርክሩ ገና ቀን አልተቆረጠለትም። ስካት ስተርንስ ለላከው ዘገባ እንግዶል ለነኝ ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር እዚህ ጋር እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ። Thank you.